cari. Ragazzi,
የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
በቀጥታ ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ የሚተላለፍላችሁ የጋቢና ቪኦኤ መሰናዶ ተጀመረ። እንደምን አመሻችሁ። ዛሬ ቀኑ ሰኞ ግንቦት 19/2011 ዓመተ ምህረት ነው። አብራችሁን አምሹና ቀጣዮችን ጥንቅሮች እንድትሰሙ ይሁን። የኢትዮጵያን ትምህርት በማዘመንና ጥራቱን በመጠበቅ ጉዳይ ምሁራንና አስተባባሪያን በዚህ በዋሽንግተን ዲሲ ተወያይተዋል።
ከውጭ የሚገኙ ኢትዮጵያኖች ጋር ፍላጎት ቢኖራቸው ለምሳሌ አንድ ሀገር ውስጥ አስተማሪ በማይገኝበት ሰብጀክት ማተር ላይ እዛ ላይ አንድ አስተማሪ ይፈልጉ ለአንድ ሳምንት ሊሆን ይችላል ክራሽ ኮርስ ወይም ደግሞ ለአንድ ወር ሊሆን ይችላል ለረጅም ጊዜ እኛ ፕላትፎርም ላይ መተው እነዛን ሰዎች ሊያገኛቸው ይችላል።
በውይይቱ ተሳታፊ ከነበሩት መካከል አንዱ ሆነውን የኢትዮጵያ ባለሙያዎች መረብ ተባባሪ መስራች ሽመልስ መኮንንን የሰማነው ዝርዝር ጉዳዩን ቆየት ብለን እናስተማቸዋለን።
የጅ ለምሳሌ ብዙ የምንሰራቸው ቴክኖሎጂዎች ኢንተርኔት ዲፔንደንት አይደሉም። ኢንተርኔት ግን ያስፈልጋቸው እርግጥ ነው ብዙ የምንሰጣቸው ሰርቪሶች ግን ቴሌኮም ማለት አንድ ሰው ስልክ መደወል የሚችልበት አካባቢ እስከሆነ ድረስ እነዚህ ሰርቪሶች ማግኘት ይችላል።
የእጅ ስልኮች ላይ ትኩረት ካደረጉ አገልግሎቶች መካከል አንዱ የሆነውን የሄሎካሽ ምክትል ኃላፊ አቶ ዘውዱ አሳፋን የሰማናቸው። አብራችሁን ቆዩና እንግዲህ ቀጣይ ሌሎችን መሰናዶችን ተሰማላችሁ። ቀኑን በታሪክ ውስጥ የምንዘክርበት ከለቱ ትኩስ ወሮች መካከል ደግሞ መርጠን የምናሰማበት አፍታም ይኖረናል። እኔ ሀብታሙ ስዩም ነኝ አብራያችሁ የማመሸው ጋቢና ቪኦኤ። ቅድሚያ የዓለምን ውሎና ዳር የሚነግሩን ዜናዎች ይሰማሉ። በኔፓል መዲና ካታማንዱ ትናንት እሁድ በደረሱ ሁለት ከባድ ፍንዳታዎች 4 ሰዎች ተገድለው ቢያንስ 7 ቆስለዋል። ለፍንዳታው ኃላፊነት የወሰደ ቡድን ባይኖርም ፖሊሶች የታገደው ኮሙኒስት ፓርቲ ሊሆን ይችላል የሚል ጥርጥር አላቸው። የፖሊስ ኃይል ባለስልጣን ሺያም ላይ ጓሊ ባለስልጣኖች በሁለት የካታማንዱ መንደሮች የተፈጸሙትን ሁለት ፍንዳታዎች እየመረመሩ ነው። ዩናይትድ ስቴትስ ዛሬ በጦርነት የሞቱትን ዜጎቿን አስበውላለች። የሀገሪቱ ፕሬዚዳንት ዶናልድ ትራምፕ ጃፓንን እየጎበኙ በመሆናቸው ምክትል ፕሬዚዳንት ማይክ ፔንስ በአርሊንግተን ብሔራዊ መካነ መቃብር ላይ በሚገኘው ማንነቱ ያልታወቀ ወታደር መቃብር ላይ የአበባ ጉንጉን አኑረዋል። ዩናይትድ ስቴትስ ሕይወታቸውን ለሰጡላት ሁሉ ምንጊዜም ቢሆን በበቂ ልትክሳቸው አችልም ሲሉ ፔንስ በቦታው ለተገኙት በብዙ መቶዎች ለሚቆጠሩ ወታደራዊ ባለሥልጣኖችና ለሙታን ዘመዶች ንግግር አድርገዋል። በብዙ ሺዎች የሚቆጠሩ በቱርክ እስር ቤት የሚገኙ እስረኞች ሲያካሂዱት የቆየውን የ200 ቀናት ምግብ የማቆም አድማ አብቅተዋል። አድማውን ያቆሙት የኩርድ አማጽያን መሪ አብዱላ ኦካላ በ8 ዓመታት ውስጥ ለመጀመሪያ ጊዜ ጠበቃውን ለማግኘት ከተፈቀደለት በኋላ ነው። ያለመመገብ አድማ ያደረጋችሁት ጓዶቼ ሁሉ አድማው እንድታቆሙ እጠብቃለሁ ሲሉ ትናንት ለደጋፊዎቻቸው ጥሪ አቀረቡዋል። በብሪታንያ፣ ፈረንሳይና ኢጣሊያ ትናንት እሁድ በተካሄደ ምክር ቤታዊ ምርጫ በአውሮፓ ህብረትና በአውሮፓ ውህደት ላይ የሚጠራጠሩት ወገኖች ከፍተኛ ድምጽ ማግኘታቸውን ታውቋል። 28 አባል አገሮችን በሚያቅፈው የአውሮፓ ህብረት ዙሪያ በየአምስት ዓመታቱ በሚካሄደው ምርጫ ከፍተኛ ውጤት አግኝቷል። 751 አባላት ባሉት ምክር ቤት ውስጥ ከነበራቸው 155 መቀመጫ ወደ 169 ከፍ ብለዋል። ከዚህ ሁሉ ቀድመን ግን መቀመጫውን እዚህ አሜሪካ ዋሽንግተን ላይ ያደረገውና በአሜሪካ ውስጥ ተበታትኖ ያለውን ወገን እንዲነቃቃ በትምህርት ዕውቀት ትልቅ ጥበበኛ እንዲሆን ለመርዳት የተቋቋመው ማህበረ ጊዮራን ዘኢትዮጵያ በትናንትናው ዕለት በተለያዩ ዘርፎች የላቁ ናቸው ላላቸው ወገኖች የሽልማትና ዕውቅና ስነ ስርዓት አከናውኗል። ባልደረባዬ አሉላ ከበደ በዚያው ነበረ። ስለነበረው ድባብና ስለተሸላሚዎቹ እንዲነግረኝ ስለያችን ድረስ ጋብዘነዋል።
ቀደም ብዙ ተበታትኖ የሚገኘውን ኢትዮጵያዊ ለማነቃቃት ብልሃል ጥሩ አድርገ ገልጸዋል። 27 አመታት የተጓዘ ድርጅት ነው። በዚህ ድርጅት ለውቅና የበቁ ከዚህ ቀደም በላቀ ስራቸው፣ በወጣቶቹ ጎራ፣ በትምህርት ክንዋኔዎቻቸው፣ በማህበረሰብ ተሳትፏቸው ከፍተኛ ስራ የሰሩ ታዳጊዎችም ለውቅና ይበቃሉ። ዘንድሮ ግን ምናልባትም ከዚህ ቀደም ለ26 አመታት ካከናወኑት ሁሉ የተለየ ይመስለኛል። ቀዳሚው ምክንያት ሁሉም እንስተቶቻችን ሴቶች መሆናቸው ነው። 9 ሴቶችን ነው ያከበሩት። ከኢትዮጵያ የጠቅላይ ፍርድ ቤት ፕሬዝዳንት ማዛ ሽናፊ እስከ ታዋቂዋ የስነ ጥበብ ባለሙያ ጁሊ ምህረቱ በተለያየ ዘርፍ የተሰማሩ ኢትዮጵያውያትን አክብሯል። በአንጻሩ ደግሞ ምናልባትም ለዚህ ለወጣቶቹ ፕሮግራም ለጋቢና ተስማሚ የሚመስልኝ 6 ታዳጊዎች የነገዎቹ በልማድ አገር ተረካቢ ይባላሉ። በርግጥ ተረካቢ ሆኑ ተስፋ ሰጪ 6 ወጣቶች ስራቸው ራሱ ታሪካቸው ሲነገር በርግጥ በዚህ ጊዜ ነው ሁሉ የሰሩት ምትላቸው ወይም እንድትል የሚያስገድዱ 6 ወጣቶች ለውቅና በቅተዋል። እነኚህም ሙሉ በሙሉ ሴቶች ናቸው ማለት ይቻላል። አንድ ወጣት ወንድ ብቻ ነው በማከላቸው ያለው።
የሴቶች ትልቅ ምሽት ሆኖ አልፏል ማለት ነው ትናንት ነው።
በትክክል ሀብታሙ፣ እንዲያውም ብዙዎች እንዳሉት በመድረኩ ላይም እንደተሰማው ሰፋ አድርገውም ሌሎች ነገሮችን እንዲያገናዝቡ የሚረዳ ነበርና መድረኩ የሴቶች አመት ብለውታል። እለቱ ብቻ ሳይሆን ወደ ኋላ ሄዶ በኢትዮጵያ የተከናወኑ ድርጊቶች ጋር የሚተያያዝ ይመስላል። እንደምታስታውሰው ጠቅላይ ሚኒስትር አብይ አህመድ የካቢኔያቸውን ከፊል በተለያዩ ኃላፊነቶችም ላይ የኢትዮጵያ የመጀመሪያው ፕሬዝዳንት
ጨምሮ
ሴቶች ናቸውና ከሱ ጋር ያያያዙት ይመስላል። በሚደረጉ ንግግሮች መሃል የምትሰማው የሴቶች አመት ሆኗል የሚሆነው ያስከዳል።
ሰዎች የሚመረጡበት መስፈርት ተነግሮ ይሁን እንዴት ለዚህ ሽልማት እንደሚበቁ
በመድረኩ ዝርዝር ውስጥ አልገቡም። ግን በስራቸው ውስጥ ሲተረክ ገና የመጀመሪያ የስራቸው ፍሬ ሲነገር ለምን እንደተመረጡ ይገባሃል። የቀደም አሰራርም መሰረት ያዘ አሰራርም ስላላቸው እሱንም መረዳት ይችላል። የተነገረ ነገር በመድረኩ መጥቀስ ከቻልኩኝ ከታዳሚው ከህዝብ የተመረጡ እጩዎች እንደቀረቡላቸው እነኚህ እጩዎች ሁልጊዜም እንደሚያደርጉት በነጥቦች እየተያዘ ቦርድ አላቸው። ቦርድ ነው የሚወስነው። የቦርድ አባላቱ ለውሳኔ እንዳበቁ ተናግረዋል። ሌላ ሰው እጩ ያልቀረበ ምናልባትም በስራው ከፍተኛ ክብር ሊገባው የሚችል ሊኖር እንደሚችል ማሰብ አይገድም። ነገር ግን የመጡትን ካሰብን በርግጥ በመድረኩ ቢያንስ በቀረበበት መልኩ ወጣቶችም ባዋቂዎችም ጎራ የተመረጡት ወይም ለዚህ ክብር እውቅና ያበቁት ለምን እንደተመረጡ ለመረዳት ቀላል ይመስላል።
አንድ የመጨረሻ ጥያቄ፣ ከሽልማት ስነ ስርዓቱ በኋላ ያናገርካቸው ያወራቸው ሰዎች ይኖሩ ይሆን? ምን አይነት ምላሽ ሰጡ? ምን አይነት ስሜት ታላቸው? ስለ አጠቃላይ ሽልማት ስነ ስርዓቱ
በርካቶችን አናግሬያለሁ። ከታዳሚዎችም ተሸላሚዎችንም አንድ በአንድ ጠርተን ባጫጭር ስሜታቸውን እንዲገልጡ የማድረግ እድል አግኝተናል። ሁሉም ጋር ማለት ይቻላል የሚጋባ ስሜት ነው ያየሁት። የደስታው ስሜት ከመሸለም ጋር ብቻም የተያያዘ ወይም የተገደበ አይመስልም። ሴቶች መሆናቸው ቀደም ብዬ እንደነገርኩ የተለየውን ሁኔታ ፈጥሯል። ስራዎቻቸውና ምናልባትም ኢትዮጵያ አሁን ካለችበት ሁኔታ አንጻር ተስፋ የሚሰጥ ነገር ይመኛል ሰው በንግግሮቻቸው መካከል ያን የሰማሁት።
በጣም አመሰግናለሁ ዋሉላ። በዝርዝር ጉዳዩን እንግዲህ በምሽት ዝግጅታችሁ መታቀርቡት ይመስለኛል።
ልክ ነው፣ እናቀርባለን በተከታታይ።
Sharan
Gabina
VOA.
Sharan Gabina. Blashangul. 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 The Gabina. The Gabina. Blashangul.
ከጋቢና ጋር ስለሆናችሁ እናመሰግናለን። ወደ ቀጣዩ መሰናዷችን እንሻገር። የዓለም ባንክ ዓለም አቀፍ ትብብር ለትምህርት መዝገብ እንደሚያሳየው ከ25 ሚሊዮን በላይ ተማሪዎች በኢትዮጵያ ይገኛሉ። ከመጀመሪያ ደረጃ እስከ ከፍተኛ የትምህርት ተቋማት የተሰማሩት እነዚህ ተማሪዎች የሚያገኙት ትምህርት ጥራት ግን ከሚጠበቀው ያነሰ እንደሆነ የኢትዮጵያ መንግስትን ጨምሮ የተለያዩ ተቋማት ይፋ ያደረጓቸው ሪፖርቶች ያመለክታሉ። እንዲህ ያለው የሀገር ተግዳሮትን ለመቅረፍ የኢትዮጵያ ትምህርት እንዲዘምን ብሎም ጥራቱን እንዲጠብቅ የመከረ መድረክ ከሰሞኑ ተስተናግዷል። እኛም በዚያው ነበርን፣ ያየነውን የሰማነውን አሁን እናካፍላችኋለን። ከዛሬ ጀምሮ ለወደፊት ወንድ ልጆችና ሴት ልጆች ሁሉ ከስድስት አመታቸው በኋላ ወደ ትምህርት ቤት እንዲገቡ ይሁን። ልጆቻቸውን ለማስተማር የማይተጉ ወላጆች ሲሞቱ ንብረታቸው ለልጆቻቸው መሆኑ ቀርቶ ለመንግስት ይተላለፋል። ተማሪ ቤቶችና አስተማሪዎችን የሚያዘጋጀው መንግስት ነው። ዳግማዊ ምኒልክ ንጉሠ ነገሥት ዘኢትዮጵያ አዲስ አበባ 1900 ዓመተ ምህረት። የዘመናዊ ትምህርት ምዕራፍ ጅማሮ ተደርጎ ከመታየው ከዚያ አዋጅ በኋላ የኢትዮጵያ የትምህርት ዘርፍ ብዙ አዋጆችን፣ ብዙ ለውጦችን፣ ብዙ ክስተቶችን አስተናግዷል። የመጀመሪያና የከፍተኛ ሁለተኛ ደረጃ ብሎም የከፍተኛ ትምህርት ተቋማት ግንባታ የመስተሉ ቁሳዊ መስፋፋቶች ባንድ በኩል የትምህርት ፖሊሲዎች ፍርርቅ፣ የትምህርት ጥራት ጉዳይ ፈጠራቸው ሙግቶችና ምክክሮች በአመታት ውስጥ ተከታትለዋል፣ ተመዝግበዋል። ይኸው በያዝነው ዘመንም ስለመቀጠሉ የሚያስታውሰን የምሁራንና አሳቢያን ምክክር ከሰሞኑ በዋሽንግተን ዲሲ ከተማ በኢትዮጵያ ኤምባሲ ተደርጓል። ትኩረታቸውን በትምህርት ላይ አድርገው የሚሰሩት ዋን ፒፕልና የኢትዮጵያ ሳይንስና አካዳሚ ኔትወርክ የዚህ ምክክር ደጋሾች ናቸው።
እሺ፣ ስሜ ዶክተር በሉ መታሰሪያ እባላለሁ። የምሰራው በናሽናል ኢንስቲትዩት ኦፍ ሄልዝ ነው። ይሄ ኦርጋናይዜሽን ግን የምመራው ዋን ፒፕል የሚባል የነን ፕሮፊት ኦርጋናይዜሽን አለን። የሚሰራው በአብዛኛው የኢትዮጵያ ገጠራማ ትምህርት ቤቶች ልጆች በተለያየ ትምህርት መሳሪያን መደገፍ ነው። ይሄን የትምህርት ጥራትና ድርሻ ጥሩ ለማድረግ ወይም የመንግስትን ድርሻና እኛ በዳያስፖራ የምንገኝ በተለያየ የሳይንስ ኢንጂነሪንግ ማቴማቲክስ ፊልድ ላይ ያለን ሰዎች ምንድነው ልናደርግ የምንችለው? የትምህርት ጥራቱን መጨመር እንዴት ነው የምንችለው? ነው አላማችን።
በዚህ መድረክ ላይ የተለያዩ ምሁራን የኢትዮጵያን የትምህርት ዘርፍ ያዘምናሉ፣ ተማሪዎችና መምህራንን ይጠቅማሉ ያሏቸውን ተሞክሮዎች አጋርተዋል። በማርሻል ዩኒቨርሲቲ የሁለተኛ ደረጃ ትምህርት ፕሮፌሰር የሆኑት ዶክተር ነጋ ደብላ ቴክኖሎጂና ትምህርትን ለማጣመር መወሰድ ስላለበት እርምጃ መላዎችን ካጋሩት መካከል አንዱ ናቸው።
አንድ ማድረግ የምንችለው ነገር ቢኖር ምንድነው? በአገራችን ውስጥ በአሁኑ ሰዓት ያለው የትምህርት ስርዓት ይሄ ቾኬን ቶክ የምንለው ነው እና በኦንላይን የማስተማሩ ሁኔታ በጣም ውስን ነው። ኦንላይኑን ከተጠቀምን በአጭር ጊዜ ውስጥ በተለያዩ ቦታዎች ማዳረስ እንችላለን። ገጠር ውስጥ፣ ከተማ ውስጥ፣ ወለጋ ያለው፣ ጎንደር ያለው ወይም ጅጅጋ ያለው ሰው ሁሉን ለትምህርቱ አክሰስ ይኖረዋል። እኔ ያቀረብኩት ሞክስ ለሚባለው ማሲቭ ኦፕን ኦንላይን ኮርስስ የሚል ነው።
አስፈላጊ መረጃዎችን አደራጅቶ በየመስኩ የበቁ ምሁራንና ባለሙያዎችን ከተተኪዎች ጋር በሚፈለገው መጠን የተደራጀ የመረጃ ማዕከል ሊኖር እንደሚገባ በተመከረበት በዚህ መድረክ ላይ ዋና መቀመጫውን እዚህ ዋሽንግተን ላይ ያደረገው የኢትዮጵያ ባለሙያዎች መረብ በመጻሩ የብ ባለሙያዎችን በማስተሳሰር ረገድ ስላደረጋቸው ጥረቶች ለታዳሚዎች አሰምተዋል። ከድርጅቱ መስራቾች መካከል አንዱ የሆኑት ሽመልስ መኮንን በመላው ዓለም የሚኖሩ ኢትዮጵያን ምሁራን ለምንድና አድሎችን እንዲለዋወጡ የሚያደርጉ ግኝቶች እየተሞከሩ መሆኑንም ያወሳሉ።
አንደኛው ይሄንን እዚህ ያለን 5000 ዴታቤዝ ከኢትዮጵያ ጋር የማገናኘት ኦንላይን ላይ ፕላትፎርም ክሬት ያደረገ ነው። እሱ ፕላትፎርም የሚሰራው ነገር ምንድነው? ለምሳሌ በተለያየ የትምህርት ተቋማት ውስጥ የሚገኙ ዩኒቨርሲቲዎች ለምሳሌ ወይም ሌሎች ተቋማት ከውጭ የሚገኙ ኢትዮጵያኖች ጋር ፍላጎት ቢኖራቸው ለምሳሌ አንድ ሀገር ውስጥ አስተማሪ በማይገኝበት ሰብጀክት ማተር ላይ እዛ ለአንድ አስተማሪ ይፈልጉ፣ ለአንድ ሳምንት ሊሆን ይችላል ክራሽ ኮርስ፣ ወይም ደግሞ ለአንድ ወር ሊሆን ይችላል ለረጅም ጊዜ፣ እኛ ፕላትፎርም ላይ መጥተው እነዛን ሰዎች ሊያገኛቸው ይችላሉ። ኢንፎርሜሽን ይልካሉ። የኛም ደግሞ አባላቶች ግዴታ አዲስ አካባቢ መኖር የለባቸውም። አውስትራሊያም፣ ኢንዲያም፣ ካሊፎርኒያም ቢሆኑ እዛ ላይ ሄደው ያ ዩኒቨርሲቲ በዛ ኤሪያ ላይ ሰው እንደሚፈልግ ስለሚያውቁ እዛው ስራ ተገናኝተው ያንን ነገር የማድረግ ይችላል ማለት ነው።
መድረኩ በሶስት የኢትዮጵያ ትምህርት ዘመን ያለፉ ምሁራን የተገናኙበት ድልድይ ስለመሆኑም በአዘጋጆቹ በኩል ሲነሳ ነበረ። የቀደመውን ዘመን የትምህርት ምዕራፍ በመጽሐፍ መልክ ደጉሰው ያቀረቡት ዶክተር አክሊሉ ሀብቴ በዚያ ከነበሩት መካከል አንዱ ናቸው።
መቼም ዋናው እኔ ደስ ያለኝ ከቀረቡት ሀሳቦች የትምህርት መዳረስ ለመላው ኢትዮጵያ እንዲሆን ጥረት መደረጉ ነው። መሰረቱ እሱ ነው። ቀደም ሲል አንድ ቦታ መጀመር ነበርበት ገና ሀሁ ኮብሎ ነው የተጀመረው ባጽ ያህል ስላሴ ጊዜ አሁን ይሄ አሁን ግን ያንን ቀጥሎ በመላ ኢትዮጵያ ትምህርት ያልተዳረሰባቸው ጭምር በተለይ እንዴት ትምህርት እንዲዳረስ ትምህርት ለሁሉም እኩል እንዲዳረስ ጥረት ይደረጋል የሚለው ነገር በእውነቱ ተዳርሶ በእድሜ ባየው ደስ ይለኛል ባይሆንም ይዳረሳል ብዬ ተስፋ አደርጋለሁ።
ዶክተር አበበ ከበደ የማህበራዊ የመገናኛ አውታሮችን ለሚያዘወትር ኢትዮጵያዊ አዲስ ሰው አይደሉም። በሰሜን ካሮላይና የኤኤንቲ ስቴት ዩኒቨርሲቲ ተባባሪ ፕሮፌሰር የሆኑት ዶክተር አበበ ከ10 አመታት በላይ የትምህርት ቁሳቁሶች ወደ ኢትዮጵያ ሲልክ የባጀው የኢትዮጵያ ሳይንስና አካዳሚ ኔትወርክ መስራች ናቸው። አሁንም አልቦዘኑም። እሳቸው ሁሉም ያለውን እውቀት ለተጠሙ የሚያደርስበት የትምህርት ዘመቻ ለምን እንደሚያስፈልገው ግተውኛል።
አሁን ዘመቻው እንዴት ነው? አሁን የሚቀጥለው ዘመቻ ለንገር እንዴት እንደሆነ ባለፈው አመት የሰራው ነው። አሁን በ2019 በፈረንጅ ከዲሴምበር እስከ ጃንዋሪ ባለው ፊሬት ዘመቻ ይካሄዳል። ዘመቻው እንዴት ነው ኦርጋናይዝም እናደርገው? ኦኬ ሀብታሙ ኢትዮጵያ ሄዳለ ለገናት ባላለ አው ሄዳለው ካል በል 2-3 ሰዓት አለ እንደው ቮለንቲር የምታደርገው እሺ ካልክ በጣም ኢንፎርማል ነው። ኦኬ እሺ ካልክ ዞሮ ዞሮ ኢትዮጵያ መሄድ አይቀርም ማለት ነው። ያችን 2 ሰዓት ከሰጣን ከሆነ ትምህርት ቤት ጋር እናገናኘና የምትፈልገውን ነገር ሰጣ አግዘህ መምለስ መጣል ማለት በምን አለፋ አስትሮፊዚክስ በለው ማቴማቲክስ በለው በሜዲሲን በምን ያሉ ተሰባስበን እንድትጠራጠን ማለት ነው ወደ ኢትዮጵያ እንሄዳለን። እንግዲህ ፕሮሰስ አለው ግን እዛም ይቀበልህ ያስፈልጋል። ዝም ብለህ ሄደህ በራ እንኳን ከተሽ አሁን ሌክቸር ላርግ ብትል እዛ ይቀበሉ ማን ነው እና ውስጥ ለውስጥ ግን እንገናኛለን።
ኢትዮጵያ ትምህርት ለሁሉም ወገን እንዲዳረስ የምታደርገውን ጥረት በርካታ ዓለም አቀፍ ተቋማት በመልካም አብነት ይጠቅሱታል። የዓለም ባንክ ዓለም አቀፍ ትብብር ለትምህርት መርሃ ግብር እንደተጠቀሰው በአሁኑ ሰዓት ከ25 ሚሊዮን በላይ ተማሪዎች ከአንደኛ ደረጃ እስከ ከፍተኛ ትምህርት ተቋማት ድረስ ተሰማርተው ትምህርት በመቅሰም ላይ ናቸው። ሆኖም የትምህርት ሽፋኑን ያክል የጥራቱ ነገር የሚያወላዳል ሆነም ኢትዮጵያ መንግስት በኢትዮጵያ አቆጣጠር ከ2008 ዓመተ ምህረት እስከ 2012 የትምህርት ዘርፉን ለማሳደግ ስለዘረጋው መርሃ ግብር የድርጊት እቅድ ይፋ ባደረገበት ጥራዝ ላይ ቀደም ብለው ይታዩ የተጠበቀውን ያክል እውቀት ያለመጨበጥ ውጤት ያለማምጣት ትምህርትን ማቋረጥና መደጋገመን የመሰሉ ችግሮች የትምህርት ጥራት ግባቶች በአመርቂ ሁኔታ ካለመገኘታቸው ጋር የተያያዙ ስለመሆናቸው አትተዋል። ተሰጥኦና ልምድ ያላቸው መምህራን ማነስና የመማር ማስተማር ቁሶች እጥረት ከችግሮቹ መካከል ጎልተው የተጠቀሱ ናቸው። በአንጻራዊነት በመልካም ደረጃ ላይ በሚገኙ የውጭ ሀገራት የተማሩ የሚያስተምሩ በተለያየ የስልጣን ደረጃዎች ላይ የሚያገለግሉ ትውልደ ኢትዮጵያንና ኢትዮጵያውያን የሐሳብና ቁስ መዋጮ በርግጥም የሚያስፈልግበት ጊዜ መሆኑን ውይይቱ ግልጽ ካደረጋቸው ጉዳዮች መካከል ዋናው ሆኖ አልፈዋል ማለት ይቻላል።
You know, it's so simple, darling. You know, it's so simple, darling. You know, it's so simple, darling.
በናቲ ማን ሙዚቃ አፍታው ሰደን አድማጮች ከጋቢና ቪኦኤ ጋር ነው ያላችሁት። ከአሜሪካ ድምጽ ራዲዮ የሚተላለፍላችሁ መሰናዶ ነው። ወደ ቀጣዩ ዝግጅት እናምራ። ኢትዮጵያ ውስጥ የእጅ ስልኮችን መሰረት ያደረጉ አገልግሎቶች እየተስፋፉ ነው። ከሶስት ዓመታት ወዲህ ስራ የጀመረው ሄሎ ካሽ የሚባለው አውታር ከነዚህ መካከል አንዱ ነው። አጀማመሩን በገንዘብ መላላክ ላይ ያደረገው አገልግሎት ዛሬ በጤና፣ በገበያ ጥናትና ስራ በማፈላለግ ዘርፎች ላይ አስፋፍቷል። ቤልካሽ በተሰኘ ተቋም ጥላ ስር እየተደረጉ ስላሉ የቴክኖሎጂ ውጤቶች የሄሎካሽ አገልግሎት ምክትል ስራ አስኪያጅ የሆኑት አቶ ዘውዱ አሰፋ ከኛ ጋር ቆይታ አድርገዋል። ቆይታችን የሚጀምረው የአገልግሎቱን ምንነት ከሚያስረዱበት አፍታ ነው።
ሄሎካሽ ማለት የሞባይል ቴክኖሎጂ ተጠቅሞ ገንዘብ ማዘዋወር፣ የሞባይል ካርድ ወይም ኤርታይም መግዛት፣ ክፍያ መፈጸም፣ እነዚህን የመሳሰሉትን ሰርቪሶች መስጠት ይቻላል። ግን ዋናው ምንድን ነው? ሄሎካሽ ይህንን እኛ የምንሰራው ከፋይናንሻል ኢንስቲትዩሽን ማለት ከባንኮች እና ከማይክሮ ፋይናንስ ጋር ሆነን ነው ለእነሱ ነው ይህን ፕሮዳክት የምንሰጣቸው
ከገንዘብ ነክ ተቋማት ጋር።
ትክክል። እነሱ ደግሞ ይህንን ቴክኖሎጂ ተጠቅመው ለካስተመሮቻቸው ይህንን ፕሮዳክት እያስተዋወቁና እንዲጠቀሙ ያደርጋሉ ደንበኞቻቸውን።
በጤና በገበያ ጥናትና በመሰል ጉዳዮች ላይም እንደሚሳተፍ ተቋማችሁ ሰምተን ነበረ።
እርግጥ ነው ጤናን በተመለከተ ሄሎ ዶክተር የሚባል ሰርቪስ አለ። ይህ ሄሎ ዶክተር ማለት እንግዲህ እንደዚሁ ሞባይልን በመጠቀም ዶክተሮቹ ሜዲካል አድቫይስ የሚሰጡት ነው ለሰው ማለት ነው። ይህንንም የሚደረገው ሰዎቹ እንግዲህ ክፍያቸውን ይችን እንደ አድቫይዝ እንደመውሰድ ክፍያቸውን እንደ ሰብስክሪፕሽንም ሆኖ የሄሎካሽን ክፍያ ተጠቅመው በባንካቸው በኩል እየከፈሉ ይህን ሰርቪስ የሚጠቀሙበት ነው። ሌላው ደግሞ እንደዚሁ ሄሎ ሶላር የሚባል የሶላር ፓነል ቻርጀር እስከ ቲቪ ድረስ የሚደርስ ሰዎች አቅማ የማይፈቅድላቸው ይሄ ኦፍ ግሪድ የሚባለው መብራት የሌለበት ሩራል የሆነ ኤሪያ ውስጥ የተወሰነች አማውንት ከፍለው ያንን ይወስዱና ያንኑ ደግሞ በፔመንት እንደዚሁ በሄሎ ካሽን ተጠቅመው ያንኑ ኔትወርክ ተጠቅመው መክፈል እንዲችሉ የሚደረግበት ሰርቪስ ነው። እንደዚሁ ሄሎ ጆብስ የሚላል ይሄ ደግሞ ስራን በተመለከተ ነው። ይሄ ደግሞ ሰሪና ቀጣሪና ተቀጣሪዎችን የሚያገናኙበት ፕላትፎርም ነው። ኮል ሴንተር ፕሮቫይድ በማድረግ እዛ ላይ ሰው ደውሎ ራሱን ሬጅስተር አድርጉ ቀጣሪዎቹ ያንን አይተው ዳይሬክትሊ የሚያገኙበትና በአጠቃላይ እነዚህ የሚያገናኙበት ፕላትፎርሞች ናቸው።
እንደተረዳሁት የእናንተ አገልግሎት የእጅ ስልክን መሰረት ያደረገ የቴሌኮሙኒኬሽን ዝርጋታና የኢንተርኔት ዝርጋታ ውስጥም ንክኪ ያለው ጉዳይ ነው። ኢትዮጵያ ውስጥም ብቻ አይደለም፣ በብዙ የአፍሪካ ሀገራት የቴሌኮሙኒኬሽን ዝርጋታው የኢንተርኔት ሽፋኑ ያን ያህል የሰፋ አይደለም። ስራችሁን ለማከናወን ይሄ ነገር የተወሰነ ፈተና የለውም ወይ? ይሄን በማከናወን ሂደት ውስጥ
ትክክል ነው የቴልኮ ችግር ይኖራል። ግን ዋናው ምንድነው እኛም እዚህ በቆየንበት ሰዓት ብዙ ቴክኖሎጂ ዲቨሎፕ የሚደረጉት ይህንን ታስቦ ነው። አሁን ለምሳሌ ብዙ የምንሰራቸው ቴክኖሎጂዎች ኢንተርኔት ዲፐንደንት አይደሉም፣ ኢንተርኔትን አያስፈልጋቸውም። እርግጥ ነው ብዙ የምንሰጣቸው ሰርቪሶች ግን ኢትዮ ቴሌኮም ማለት አንድ ሰው ስልክ መደወል የሚችልበት አካባቢ እስከሆነ ድረስ እነዚህን ሰርቪሶች ማግኘት ይችላል። የምንሰራቸውን ቴክኖሎጂዎች ሁልጊዜ ይሄ ምንድን ነው የሚባለው ኦንላይን እና ኦፍላይን የሆነ
የኢንተርኔት አገልግሎት ቢኖርም ባይኖርም የሚሰራ አገልግሎት።
ትክክል። እንዲያውም ብዙ ኢንተርኔት ጋር እንደምታውቁት አሁን ከበረጁም እየተሻሻለ ቢመጣም ከከተማ ግን ወጣ በምንልበት ጊዜ አስቸጋሪ ነው። የስልክ ግን የትሪጂም ሆነ የቱጂ ካቨሬጅ ከኢትዮጵያ ከአዲስ አበባ ሲወጣ በብዙ አካባቢ ካቨሬጅ ስላለ ያንን ቴክኖሎጂ ተጠቅሞ የእነዚህ ሰርቪሶች የሚገኙበትን ነው ምን ፎከስ አድርገን የምንሰራው። ብዙ ፕሮዳክት የምናወጣው ይህንን ግንዛቤ በመክተት ነው።
በትናንትናው ዕለት የአፍሪካ ህብረት የተመሰረተበት 15ኛ ዓመት ተዘክሯል። 18ኛ ዓመት ተዘክሯል። ይቅርታ አድማጮች። የአፍሪካ ህብረት ሲነሳ በዚሁ ቀን ከ56 ዓመታት በፊት የተመሰረተውን እናት ተቋም የአፍሪካ አንድነት ድርጅት ውለታን ሳይነሱ ማለፍ ይከብዳል። አብሮ ደግሞ ተቋሙን በመመስረት ሂደት ውስጥ ኢትዮጵያ ሚና ተመዝግቧል። ይህን ታሪካዊ ሚና ለማስተዋወስ ያክል የዛሬ 28 ዓመት ኢትዮጵያን እስከ የውጭ ጉዳይ ሚኒስትርነት ድረስ ባሉ ኃላፊነቶች ያገለገሉት አቶ ከተማ ይፍሩ በዚህ የአሜሪካ ድምጽ ስቱዲዮ ተገኝተው ድርጅቱን በማቋቋም ሂደት ኢትዮጵያ ስለነበራት ሚና የተናገሩትን እናስማችኋለን።
ይሄ ድርጅት በሚቋቋምበት ጊዜ ገና አፍሪካ በሁለት ተከፍሎ እንደሚታወሰው ካዛብላንካና የሞሮቪያ ተብሎ ተራማጅና ደግሞ እንደዚሁ ሌሎች ተከፋፍለው አፍሪካ የባሰ ልዩነቱ እየሰፋ መሄድ ጀምሮ ነበር። እንዳጋጣሚ ሆኖ እኔ በዛ ጊዜ የውጭ ጉዳይ ሚኒስትር ነበርኩ። ሁለቱም ጋር ስብሰባ እንድንካፈል ጥሪ መጣልን። የካዛብላንካም ጠሩን፣ የሞሮቪያን ግሩፕ ጠሩን። በዛ ጊዜ እቺም የማይታበል ሀቅ ነው የሚባለው በአፍሪካ ውስጥ ተደማጭነት በጣም ተደማጭነት የነበራቸው የጊዜው የኢትዮጵያ ንጉሠ ነገሥት የነበሩት ቀዳማዊ ኃይለ ሥላሴ ነበሩ። በሳቸው ምክንያት ይሄ መከፋፈሉ ቀርቶ ሁሉም ተሰብስቦ አንድ ላይ ስብሰባ ለማድረግ እንዲቻል እኛ በቁጥር በዛባ ወዳለው ሞሮቪያ ግሩፕ ይባለው ሌጎስ ላይ ስብሰባ ያደረነበረ እዛ ሄድን። ጥሩም ቀድሞ ስለደረሰን ሄነና ለአንድ ቀን ንጉሠ ነገሥቱ መጡ። ቀጥሎ ያለው የሞሮቪያ ግሩፕ ስብሰባው አዲስ አበባ እንዲሆን እኛ ጠየቅን፣ ተቀበሉ። ከዛ በኋላ ደግሞ ለካዛብላንካዎች ምን ብለናቸው ነበር? በዚህ አመት አንችልም፣ በሚመጣው አመት ስብሰባው ተከፈለናል ብለን ነግራቸው ነበር። እንዳጋጣሚ እነሱ ደግሞ ከሁለት ሳምንት በኋላ ካይሮ ላይ ስብሰባ አድርገው ነበር። ስብሰባ አድርገው እዛው ስብሰባ እንዳለቀ ፕሬዚዳንት ሴኩቱሬ የነዚህ የጊኒ ፕሬዚዳንት የነበሩት በጊዜው በጣም ተወዳጅ ፕሬዚዳንት ነበሩ፣ በኋላ ጊዜ ሳይለውጣቸው እሳቸው ኢትዮጵያን እንዲጎበኙ ጥሪ አደረግላቸው። በዛ ጊዜ ንጉሠ ነገሥቱ አስመራ ነበሩ፣ በጥር ወር ነው። አስመራ መጡ። ከመጡ በኋላ የጊኒ ፕሬዚዳንት አሳመናቸው። ያሳመናቸው ምንድነው? ይሄ የአፍሪካዎች መለያየት እየሰፋ ጊዜ ተሰጠ ቁጥር እየባሰ በኋላ መመለስ ያቅተናልና አሁን መቅጨት አለብን። ስለዚህ እኛ የሚመጣው የሌጎስ የሚመጣው አመት የሌጎስ ስብሰባ የመላው አፍሪካ ጉባኤ እንዲሆን ስለምንፈልግ በዚህ ተባበሩን አላቸው። እሺ አሉ። ከዛ የጋራ ኮሚኒኬ ወጣ። የጋራ ኮሚኒኬው እንደሚለው ኢትዮጵያና ጊኒ የሚቀጥለው የአዲስ አበባ የሞሮቪያ ግሩፕ ስብሰባ የመላው አፍሪካ ስብሰባ እንዲሆን ተስማምተዋል እንደምትጠቃ። በዚሁ መሰረት እሳቸው የካዛብላንካን ወገኖች ለአግባቡ፣ እኛ ደግሞ በበኩላችን እነዚህ የሞሮቪያንና ደግሞ የካዛብላንካንም እንድናግባባ ተወሰነ። ይሄ ከተወሰነ ከተያየን በኋላ ደብዳቤ ለመሪዎች ሁሉ ተጻፈ። በጊዜው ለነበሩት መሪዎች ያን ደብዳቤ የንጉሠ ነገሥቱን ደብዳቤ ጄኔ በየካፒታሎቹ በየመናገሻ ከተሞቹ መዞር ጀመርኩ። በጊዜው በዛ ጊዜ ልዩ ጻፊ አቶ አያሌው ወንደፈው ይባል ነበር። እሱ ከሱ ጋር ይጋ ነበር። ተካይሮ ጀምረን በሰሜን አፍሪካን አዳርሰን ከዛ ምዕራብ አፍሪካ ሄደን ደብዳቤዎቹ ሁሉ አዳስ ሁሉ ቦታ ደግሞ መልስ ሳይሰጡን ከተማውን እንዳለቅ ወሰንኩኝ። እንዳጋጣሚ ሁሉም በሶስት ቀን ጊዜ ውስጥ መልስ ሰጡኝ። መልሱም ደግሞ ድጋፍ ነው፣ እንድቀበላለን እንመጣለን የሚል ነው። በጊዜው የነበሩት 32 አገሮች ነበሩ። 32ቱም አገሮች አዲስ አበባ ስብሰባ እንድቀበላለን ብለው መልስ ሰጡ። በዚሁ ስለ ዝግጅቱ ቀጥሎ ያ የሚታወቀው ታሪካዊ ጉባኤ በግንቦት 55 ነው በእኛ በ63 በፈረንጅ አቆጣጠር አዲስ አበባ ሊሆን ይችላል።
አብራችሁን ስላመሻችሁ በጣም እናመሰግናለን አድማጮቻችን። በመስተንግዶ ሀብታሙ ስዩም፣ በድምጽ ምህንድስና ሞክቢል ያቤሮ አብረናችሁ አምሽተናል። በረገው ጉዞ እንገናኛለን። ሰናይ ምሽት ይሁንላችሁ።
ton radio ne sagale americate